ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያ በደቡብ ክልል በጌዴኦ ዞን ባለፈው ዓመት መጀመሪያ ላይ በተፈጠረው ብሔር ተኮር ግጭት ከ28 ያላነሱ ሰዎች መገደላቸውን የሰብአዊ መብቶች ጉባኤ ልዩ መግለጫ አስታወቀ።
ከብሔር ግጭቶችና ከብሔር ተኮርነቶች ጋር በተያያዘ የሚፈጸሙ የሰብአዊ መብቶች እየሰፉና መልካቸውንም እየለበጡ ስለመጡ ልዩ ትኩረት አግኝተው የሚከላከልበት ተቋማዊና ሕጋዊ የሆነ ስርዓት እንዲበጅለት ጥሪ ማቅረብ ነው።
የሰብአዊ መብቶች ጉባኤ ሊቀመንበር የአቶ ቁምላቸው ዳኘን ድምፅ ነው የሰማነው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የዛሬ ሰኞ ጥቅምት 27 2010 ዓ.ም ምሽት አስተናጋጆቻችሁ ቆንጅት ታዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት።
እነ አቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤቱ የመጥሪያ ትዕዛዝ እንዳልጻፈ ታወቀ። ተከሳሾች ቅሬታቸውን ገልጸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩ ልኳል።
እነ ጉርሜሳ አያኖ በሚለው ስያሜ የሚጠራው የኦሮሞ ፌዴራሊስት ኮንግሬስ አራት ከፍተኛ አመራር አባላት በተከሰሱበት ወንጀል ብይን ከተሰጠ በኋላ ለምስክርነት የቆጠሯቸው ሰዎች ዛሬ አልቀረቡም። ከተቆጠሩት ምስክሮች መካከል ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመዳ፣ ወይዘሮ ጫልቱ ሳኒ፣ ዶክተር አብይ አህመድ እና አቶ ለማ መገርሳ ይገኙበታል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዚህ ጉዳይ ላይ በችሎት እንዳለው ከሆነ ለምስክሮቹ የመጥሪያ ትዕዛዝ እስከ ዛሬ ወጣ አይመስልም። የምስክሮቹ አቀራረብ እንዴት እንደሚሆን መዝገቡን ማየትና መመካከር አለብን ሲሉ የመሃል ዳኛው ተናግረዋል። አጭር ቀጠሮ እንሰጣለን በማለትም ለህዳር 6 ቀን 2010 ዓ.ም ቀጠሮ ሰጥቷል። አቶ በቀለ ገርባ ለመናገር ፈቃድ ጠይቀው እንደተፈቀደላቸው በምስክሮች አቀራረብ ፍርድ ቤቱ ቀደም ሲል ትዕዛዝ ሰጥቷል። የምስክር ትንሽ ወይንም ትልቅ የለውም፣ እኛ በእስር ቤት ያለነውም ዕቃ አይደለንም እና ትዕዛዝ አልደረሳቸውም ከተባለም መጻፍ ነው ብለዋል። ፍርድ ቤቱ በሰጠው ትዕዛዝ ጸንቶ ምላሽ አልሰጣቸውም። አቃቤ ሕግ በእነ አቶ ጉርሜሳ አያኖ በመሠረተው የሽብር ወንጀል ክስ ምስክሮቹን ካሰማ በኋላ ብይን ሰጥቶ አቶ በቀለ ገርባ በመደበኛው የወንጀል ሕግ እንዲከላከሉ መወሰኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የሳውዲ አረቢያ መንግስት በሙስና የጠረጠራቸው የመንግስት ባለስልጣናትና ነጋዴዎች መካከል ትውልደ ኢትዮጵያዊው ሳውዲያዊ ቱጃር ሼክ ሞሐመድ አላሙዲ እንደሚገኙበት ዘገባዎች ጠቁመዋል። ኢትዮጵያዊ ትውልድ ያላቸው አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃ መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው እንደሰሙ እስከ ትናንት ጠዋት ድረስም በስልክ እንዳገኟቸው ተናግረዋል። በመጽሔት ክፍለ ጊዜ በዚህ ላይ ዝርዝሩን እናቀርባለን። በአንድ ወቅት ማነክቷቸው ይባሉ የነበሩ ብዛት ያላቸው የሳውዲ ልዑላንና ሚኒስትሮች በቁጥጥር ስር መዋላቸው ታዲያ ዓለም አቀፍ ኢንቨስተሮችን አደናግጧል። ተንታኞችም ጉዳዩ የምንድን ነው በማለት እየተራወጡ ናቸው። እርምጃውን ተከትሎ የነዳጅ ዋጋ በሁለት ዓመታት ውስጥ ታይቶ በማያውቅ መጠን ማሻቀቡ ተገልጿል። በሳውዲ ንጉስ ሳልማን ይሁንታና በልጃቸው ባልጋውራሹ በተወሰደው በዚህ እርምጃ ከታሰሩት መካከል አንዱ ከዓለም እጅግ የናጠጡ ከበርቴዎች አንዱ የሆኑት ልዑል ዋሊድ ቢን ታላል እንደሚገኙባቸው ተጠቁመዋል።
የላይቤሪያው ጠቅላይ ፍርድ ቤት በዚህ ሳምንት ውስጥ ሊካሄድ ታቅዶ የነበረውን ፕሬዚደንታዊ ማጣሪያ ምርጫ ላልተወሰነ ጊዜ አስተላልፏል። በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት በመኖሩ መሆኑን አመልክቷል። የጠቅላይ ፍርድ ቤቱ የመሃል ዳኛ ፍራንሲስ ሴ ኮርፖር ዛሬ በሰጡት ብይን ባለፈው ጥቅምት ወር በተካሄደው የመጀመሪያው ዙር ድምፅ አሰጣጥ የተመለከቱ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ መወሰኑ ስህተትና ሕገ ወጥ እርምጃ ነው ብለዋል። ሁለቱ ዋና ዋናዎቹ እጩ ተፎካካሪዎች የቀድሞው የእግር ኳስ ኮከብ ተጫዋች ጆርጅ ዊያ እና ምክትል ፕሬዚደንት ጆዜፍ ቦካይ በማጣሪያው ምርጫ ሊካፈሉ ተዘጋጅተው የነበረ ሲሆን ባለፈው ምርጫ ሦስተኛ የሆኑት ቻርልስ ብሩምስኪን መጠነ ሰፊ የማጭበርበር ተግባር ተፈጽሟል ብለው በፍርድ ቤት ክስ ከፍተዋል። ሁለተኛው ዙር መቼ እንደሚከናወን ቀን አልተቆረጠም። የጠቅላይ ፍርድ ቤቱ ዳኛም ያሉት አቤቱታዎች መልስ ሳያገኙ የማጣሪያው ቀን አይወሰንም ነው። የምርጫው ተፎካካሪዎች የሚወዳደሩት ፕሬዚደንት ኢሌን ጆንሰንን ለመተካት ሲሆን ለሁለት የስልጣን ዘመን ያገለገሉት ጆንሰን በሚቀጥለው ጥር ይሰናበታሉ።
ናይጄሪያ ውስጥ ባለፈው ወር የተጠለፉ አንድ ሚስዮናዊ ሕይወታቸው ማለፉንና ሌሎች ሶስት ሚስዮናውያን ግን መለቀቃቸውን የብሪታንያ መንግስት አስታወቀ። ደቡባዊ ናይጄሪያ ውስጥ ለአንድ ክርስቲያናዊ የሕክምና በጎ አድራጎት ድርጅት ይሰሩ የነበሩት ኢያን ስኳየር የተባሉት ተገለው ይሁን ወይም በምን የተነሳ እንደሞቱ ግን የብሪታንያ የውጭ ጉዳይ ሚኒስቴር ባወጣው ዜና በዝርዝር የተናገረው ነገር የለም። የተቀሩት ሶስቱ ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል ብሏል።
ዩናይትድ ስቴትስ ቴክሳስ ክፍለ ሀገር ውስጥ በአንድ ቤተ ክርስቲያን ላይ ተኩስ ከፍቶ 26 ሰው ገሎ ሌሎች ከ20 በላይ ያቆሰለው የ26 ዓመት ዕድሜው ዴቪድ ኬሊ ጥቃቱን ለመፈጸም ምን እንዳነሳሳው የቴክሳስ ባለሥልጣናት ክትትል ይዘዋል። ከዩናይትድ ስቴትስ የአየር ኃይል በባህሪ ጉድለት የተባረረ ሰው መሆኑ ግን ተገልጿል። የቴክሳስ አገረ ገዢ ግሬግ አበት ለሲቢኤስ ቴሌቪዥን በሰጡት ቃል የኃይለኝነት ዝንባሌና ችግር የነበረው ሰው እንደነበር ግልጽ ነው፣ ጊዜ ጠብቆ እንደሚፈነዳም ፈንጂ ነበር ብለዋል። ትናንት ረፋዱ ላይ ጥቃቱን ያደረሰው ኬሊ ከቤተ ክርስቲያኑ ጋር ግንኙነት የነበረው ይመስላል ብለዋል አገረ ገዡ። አማቾቹ ትላንት አልነበሩም እንጂ አልፈው አልፈው እዚያ ቤተ ክርስቲያን እንደሚያስቀድሱ አገረ ገዡ ጠቅሰው ይሄ የሚያሳየው ግለሰቡ ያገኘው ቦታ የከፈተው ጥቃት እንዳልሆነ ነው ብለዋል። በዩናይትድ ስቴትስ የመከላከያ ሚኒስቴር መረጃዎች መሠረት እንደ አውሮፓውያን ዘመን አቆጣጠር ከ2010 እስከ 2012 በአየር ኃይል ውስጥ አገልግሏል። በ2012 ሚስቱንና ልጁን በመደብደብ አንድ ዓመት እስራት ተፈርዶበት በኋላ ከጦር ኃይሉ እንዲሰናበት መደረጉም ተገልጿል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የጃፓን ጠቅላይ ሚኒስትር ሺንዞ አቢና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሁለቱ ቀናት ባደረጓቸው ውይይቶች በአብዛኛው በሰሜን ኮሪያ ላይ እንዳተኮሩ ተገልጿል። የጃፓኑ ጠቅላይ ሚኒስትር ዛሬ ሰኞ ለጋዜጠኞች በሰጡት ቃል ሰሜን ኮሪያ ለያዘችው የጦር መሳሪያ ግንባታ ምላሽ ለመስጠት ሁሉም አማራጭ ክፍት ነው ብለዋል። ፕሬዚደንት ትራምፕም የዩናይትድ ስቴትስ መንግስት ከክልሉ አጋሮቹ ጋር ሁሉ መቆሙን ይቀጥላል፣ በተለይም ከጃፓን ጋር ማለታቸው ተጠቅሷል። የጃፓኑ ጠቅላይ ሚኒስትር በቶኪዮ አካሳራ ቤተ መንግስት ከዩናይትድ ስቴትሱ መሪ ጎን ሆነው ለጋዜጠኞች ሲናገሩ ሰሜን ኮሪያን ለማነጋገር ብሎ ማነጋገር ጠቀሜታ የለውም፣ አሁን የሚያስፈልገው ከባድ ተጽዕኖ ማሳደር ነው ብለዋል።
የሰሜን ኮሪያን ሁኔታ በተመለከተ ከፕሬዚደንት ትራምፕ ጋር 100% አንድ ላይ መቆማችንን አረጋግጠናል። ቻይናንና ሩሲያን ጨምሮ ሌሎችም የሚመለከታቸውን ሀገሮች በሰሜን ኮሪያ ላይ የዓለም አቀፉ ማኅበረሰብ ግፊቱን እንዲያበረታባት ጃፓንና ዩናይትድ ስቴትስ አብረው ይሠራሉ።
ፕሬዚደንት ትራምፕ የሰሜን ኮሪያን የኒውክሌር መሳሪያ ሙከራዎችና በጃፓን ግዛቶች ላይ እንዲሁም ተወንጫፊ ሚሳይል መተኮሷ ለዓለም ሰላምና መረጋጋት ጠንቀኛ ድርጊት ነው ብለዋል።
We will not stand for that. The era of strategic patience is over.
ይህንን እኛ አንቀበለውም። ለስትራቴጂ ሲባል መታገስ የሚባልበት ዘመን አክትሟል። አንዳንዶች አነጋገር በጣም ከባድ ነው ይላሉ። ላለፉት 25 ዓመታት የነበረው የደከመ አነጋገር ውጤቱ ግን ምን እንደሆነ መመልከት ነው።
ፕሬዚደንት ትራምፕ ወደ ደቡብ ኮሪያ ይጓዙና ለሀገሪቱ ምክር ቤት በሚያሰሙት ንግግር ዩናይትድ ስቴትስ አጋሯን ከፒዮንግያንግ ጥቃት እንደምትከላከልላት በድጋሚ ቃል ይገባሉ ተብሎ ይጠበቃል። ዛሬ የሰሜን ኮሪያ መንግስት የዜና ማሰራጫ በሰጠው ምላሽ ሚስተር ትራምፕን ጥቅስ የዋይት ሀውሱ አእምሮ የተቃወሰና የሚሆነውን ያጣ ሽማግሌ መቼ የኒውክሌር ጥቃት እንደሚከፍትብን አይታወቅም ብሏል። አክሎም ሰሜን ኮሪያ የኒውክሌር መከላከያዋን ማጠናከር ይኖርባታል፣ ዩናይትድ ስቴትስ ይህን አቋሟን ፒዮንግያንግ ትቀይራለች ብላ እንዳትጠብቅ ማለቱም ተጠቅሷል።
ከየመን ሁቲ አማጽያን ጋር የሚዋጋው በሳውዲ የሚመራው ጥምረት የየመንን የአየር የየብስና የባህር በሮች በጊዜያዊነት እንደሚዘጋ ተናገረ። ሪያድ ላይ ሁቲ አማጽያኑ ለተኮሱት ሚሳይል ኢራንን በድጋሚ ወንጅሏል። ዜናው በዚህ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
በኢትዮጵያ ደቡብ ክልል በጌዲዮ ዞን ባለፈው ዓመት መጀመሪያ ላይ በተፈጠረው ብሔር ተኮር ግጭት ከ28 ያላነሱ ሰዎች መገደላቸውን የሰብአዊ መብቶች ጉባኤ ልዩ መግለጫ አስታወቀ። በግጭቱ የአካል ጉዳት የደረሰባቸው ሰዎች ከ100 በላይ ሲቆጠሩ በመቶ ሚሊዮኖች የሚገመት ንብረትም ወድሟል ብሏል። መለስካቸው አምሃ ዝርዝሩ ልኳል።
ሰመጉ ባለፈው ሳምንት ይፋ ያደረገው 143ኛው ልዩ መግለጫው ያተኮረው በኢትዮጵያ ውስጥ ላለፉት 2 አስርት ዓመታት በላይ እየተስፋፋ መጥቷል ለሚለው ብሔር ተኮር ጥቃትና ግጭት ነው። መግለጫው እንደ ርዕስ የያዘውም ይሄ ብሔር ተኮር ጥቃትና ግጭት የማያዳግም የፖሊሲና የአፈጻጸም መፍትሄ እንዲሰጠው የሚያሳስብ ይመስላል። በተለይም ባለፈው ዓመት መጀመሪያ ላይ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በጌዲዮ ዞን እንዲሁም በሐረሪ ብሔራዊ ክልል ተፈጽመዋል ባላቸው የብሔር ጥቃቶችና ግጭቶች መግለጫው አተኩረዋል። የልዩ መግለጫውን ዓላማ እንዲያብራሩልኝ የሰብአዊ መብቶች ጉባኤ ሊቀመንበርን አቶ ቁምላቸው ዳኘን በስልክ ጠይቄያቸው ነበረ። ስለ ድምፁ ጥራት አስቀድመን ይቅርታ እንጠይቃለን።
እና ከብሔር ግጭቶች ጋር በተያያዘ በርካታ የሰብአዊ ጥሰቶች መፈጸማቸውን ሪፖርት ሲያደርግ ቆይቷል። እርምጃም እንዲወሰድ ሲያያዝም ቆይቷል። ሆኖም ግን ተገቢ እርምጃ በወቅቱ እየተወሰደ ባለመሆኑ እና በቂ እርምጃዎች እየተወሰዱ ባለመሆናቸው ከብሔር ግጭቶች እና ከብሔር ተኮር ጥቃቶች ጋር በተያያዘ የሚፈጸሙ የሰብአዊ ጥሰቶች እየሰፉና መልካቸውንም እየለበጡ ስለመጡ ብዙ ትኩረት አግኝተው ይህ ጉዳይ የሚስተካከልበት ተቋማዊና ህጋዊ የሆነ ስርዓት እንዲበጅለት ጥሪ ለማቅረብ ነው።
መግለጫው እንዳተተው በደቡብ ክልል በጌዲዮ ዞን የተለያዩ ስፍራዎች ባለፈው ዓመት መጀመሪያ ከመስከረም 27 እስከ 28 2009 ዓ.ም በተፈጠረው ብሔር ተኮር ጥቃትና ግጭት ሳቢያ የ29 ሰዎች ሕይወት አልፈዋል። ዝርዝሩንም ከአንዳንድ የሟቾች ፎቶግራፎች ጭምር በሰንጠረዥ አስፍሯል። ከ100 በላይ ሰዎች ቀላል የሚባል የአካል ጉዳት ደርሶባቸዋል። አሁንም በሰብአዊ መብቶች ጉባኤ መግለጫ መሠረት በዚህ ግጭት ሳቢያ በመቶ ሚሊዮኖች ብር የሚገመት ንብረት ወድሟል። ቪኦኤ ይህ መግለጫ ለምን እንደዘገየም የድርጅቱን ሊቀመንበር አቶ ቁምላቸው ዳኘን ጠይቋቸዋል። እርሳቸውም አንደኛውና ዋነኛው ችግር የሰመጉ የሰው ኃይል ውሱንነትና ደካማ የፋይናንስ አቅም ነው ብለዋል። በአዲሱ ሕግ መሠረት ሰመጉ የገቢውን 90% ከሀገር ውስጥ እንዲያገኝ ግዴታ እንዳለበት አስታውሰው ይህን ከኢትዮጵያውያን ሊያገኝ እንዳልቻለ፣ በዚህም ምክንያት ዝቅተኛ አቅም እንዳለው ያብራራሉ። ሁለተኛው ምክንያት ደግሞ
በተለይ በጌዲዮ አካባቢ የተደረገ ስራዎች በተመለከተ ጥሰቱ ከተፈጸመ በኋላ የተወሰዱ እርምጃዎችን ጭምር እንደዚሁ ለማየት ጊዜ መውሰድ ነበረብን። በመካከልም እንደሚያስታውሱት በ42 መግለጫችን ላይ የአስቸኳይ ጊዜ አዋጅ ወቅት የተፈጸሙ ጥሰቶችን ለማጣራት እንደዚሁ በርካታ ስራዎችን ማከናወን ነበረብን ነው። በዚህ ምክንያት ስራዎች በመመታቸውና የአቅም ውስንነት ስላለ ነው ይሄ ነገር የተፈጠረ። እንግዲህ ወደፊት ህዝባችን አስፈላጊውን የማቴሪያል እና የመረጃ ድጋፍ የምናገኝ ቢሆን ከዚህ በተፋጠነና በተቀላጠፈ ሁኔታ የሰብአዊ መብት ጥሰቶችን ምርመራ በማድረግ ሪፖርቶችን በፍጥነት ይፋ የምናደርግበት ድል ይኖራል። ስለዚህ በዚህ አጋጣሚ ኢትዮጵያ ህዝብ ለዚህ አላማችን አስፈላጊውን ድጋፍ እንዲያደርግ ነው አሁንም ጥሪ ማቅረብ የምፈልገው።
የሰመጉ 143ኛ ልዩ መግለጫ ሌላኛው ትኩረቱ ደግሞ በሐረሪ ክልል የተፈጸሙ ናቸው ባላቸው የሰብአዊ መብቶች ጥሰቶች ላይ ነው። ይኸው በሐረሪ ክልል የአፈረን ቀሎ የኦሮሞ ባህልና ታሪክ ማዕከል ለመገንባት የመሠረት ድንጋይ መጣልን ተከትሎ የተለያዩ የሰብአዊ መብት ጥሰት ድርጊቶች እንደተፈጸሙ መግለጫው ይዘረዝራል። የመሠረት ድንጋይ በማኖሩ ሥነ ሥርዓት ተገኝተው በነበሩ ሰዎች ላይ ድብደባና ሕገወጥ ሥርዓት እንደተፈጸመባቸውም መግለጫው ይናገራል። በዚህ ረገድም የ31 ተበዳዮችን ስም ዘርዝረዋል። በእነዚህ የኦሮሞ ማኅበረሰብ ወጣቶች ላይ ድብደባና እስራት የፈጸሙ አካላት ለሕግ እንዲቀርቡም መግለጫው ያሳስባል። ለመሆኑ መንግስት አጥፊዎችን ወደ ህግ በማቅረብ ረገድ ያለው ምላሽ ምንድን ነው የሚል ጥያቄ ለድርጅቱ ሊቀመንበር አቅርቤላቸዋለሁ።
በተለይ እንግዲህ በጌዲዮ አካባቢ የተፈጸሙ ሰብአዊ መብት ጥሰቶችን በተመለከተ ሪፖርቱም ላይ እንደሚያመለክተው ከሌላው ጊዜ በተለየ መንግስት ተፈጻሚዎቹን ለህግ ለማቅረብ የወሰዳቸው እርምጃዎች አሉ። ህዝብ ከዚህ በተጨማሪም ጉዳት የደረሰባቸው ነገሮችም እንደዚሁ ለማቋቋም የተወሰዱ እርምጃዎች አሉ። እነኚህ እርምጃዎች በእኛ በኩል ሊበር የሚጠረሳቱ ናቸው። ነገር ግን በሪፖርት ላይ የተመለከተው እነኚህ እርምጃዎች በቂ ናቸው ብለን አናምንም። ከዚህም አለፈ ደግሞ ዋናው ነገር ጉዳት ከደረሰ በኋላ ጉዳቱን ለማካካት እና አጥፊዎችን ለህግ ማቅረቡ እንዳለ ሆኖ እዛ ላይ እንደ ውስንነት እንዳለ ሆኖ ዋና ነገር ሰብአዊ መብት እንዳይደርስ መከላከል ነው እና በዚህ ረገድ በተለይ ከብሔር ግጭቶች ጋር በተያያዘ እና ብሔር ተኮር ግጭቶች ጋር በተያያዘ የሚነሱ የሚያጋጥሙ ነገሮች አስቀድሞ ፍንጮች ይታያሉ፣ ምልክቶች ይታያሉ። መንግስት ይህን ነገር ተከታትሎ በወቅቱ እርምጃ ቢወስድ የሰው ህይወትን ከመጥፋት የሰብአዊ መብቶች ከመፈጸም ሊድንሽ ይችላሉ እና በዚህ ረገድ አሁንም በተለይ ከብሔር ግጭቶች ጋር በተያያዘ ደጋግመን መመላከት ማለት የምንፈልገው ነገር እነኚህ ነገሮች ፖለቲካዊ መፍትሄ ብቻ እንደማይበቃ ባለፉት ዓመታት አይተነዋል። እነኚህ የብሔር ጉዳዮች የብሔር ግጭት ጉዳዮች ሁሉና ብሔር ተኮር ጥቃቶች ተቋማዊና ህጋዊ ስርዓት በጣም የተሟላ ስርዓት መዘርጋት ያስፈልጋል። ወቅታዊ እርምጃዎችን መውሰድ ያስፈልጋል እና በዚህ ረገድ መንግስት አሁንም በመደጋገም ችላ ሳይ በዚህ ረገድ በቂ ስራዎችን ያከናውን ነው ጥሪ ማቅረብ የምፈልገው።
የዛሬው ሰመጉ የቀድሞው ኢሰመጉ ከተመሰረተበት ከ1984 ዓ.ም ጀምሮ 36 መደበኛ መግለጫዎችን፣ 143 ልዩ መግለጫዎችንና አያሌ አስቸኳይ ጋዜጣዊ መግለጫዎችን በኢትዮጵያ ሰብአዊ መብቶች አያያዝ ችግሮች ላይ አውጥቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማ እናመሰግናለን። የተከበራችሁ አድማጮች፣ አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሳውዲ አረቢያ መንግሥት በሙስና ጠርጥሮ ካሰራቸው የመንግሥት ባለሥልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው ቱጃሩ ሼክ መሐመድ አላሙዲ እንደሚገኙበት ዘገባዎች ጠቁመዋል። ሼህ አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ናቸው። በኢትዮጵያ የሚወክሏቸው የግል ጠበቃ መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው እንደ ሰሙና እስከ ትላንት ጠዋት ድረስ በስልክ እንዳገኟቸው ተናግረዋል። የሳውዲ መንግሥት አዲስ በመካሄድ ላይ ባለው በጸረ ሙስና ዘመቻ 11 ልዑላንና 38 ታዋቂ ባለ ሀብቶችን በቁጥጥር ስር መዋሉን በትላንት ዜናችን መገለጹ ይታወሳል። ጽዮን ግርማ ተጨማሪ ዝርዝር አላት።
የሳውዲ አረቢያ መንግስት በሙስና ከጠረጠራቸውና በቁም እስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ ይገኙበታል። ቅዳሜ ዕለት ከታሰሩት የንጉሳዊ ቤተሰብ አባላትና ሚኒስትሮች መካከል ቢሊዮነሩ ዋሊድ ቢልታል፣ የቀድሞ የብሔራዊ ክቡር ዘበኛ ጦር ኃላፊ፣ የቀድሞ የገንዘብ ሚኒስቴርና ሌሎችም ይገኙባቸዋል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል 11 ልዑሎች፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ መሐመድ ሁሴን አላሙዲም በሪትስ ካርተን ሆቴል የቁም እስር ላይ ከዋሉት ስም ዝርዝር ውስጥ ተገኝተዋል። በኢትዮጵያ የሚገኙት የሼክ መሐመድ አላሙዲ ጠበቃ አቶ ተካ አስፋው እስከ ትላንት እሁድ ጠዋት ድረስ በስልክ አግኝተዋቸው እንደነበር ለአሜሪካ ድምጽ ተናግረዋል።
በእኔ በኩል እንደ ማንኛውም ሰው ከምሰማ በስተቀር የደረሰ መረጃ የለም። ከእሳቸው ጋር እስከ ትናንት ድረስ በስልክ እየተገናኘው ነበር እና ምንም የማውቀው ነገር የለም።
መቼም የህግ ባለሙያ ከሆኑ ከሰሟችሁስ በኋላ ሁኔታውን ለመከታተል ያደረጋችሁ ጥረት ምንድን ነው? አሁን ያሉበትን ሁኔታ ለማወቅ።
አይ እንግዲህ እኔ ያው የህግ ጉዳይ ሲሆን ነው የህግ ጉዳይ ለማማከር ካልሆነ በስተቀር ቱዴይ እኔ ከእሳቸው ጋር አልገናኝም። የህግ ችግር ሲያጋጥም ብቻ ነው እና እሳቸው ከሚደውሉልኝ በስተቀር እኔ ደውዬ እሳቸውን የማግኘት አክሰሱ የለኝም። ሲፈልጉኝ እሳቸው ይደውላሉ ለስራ ጉዳይ። ከዚህ ውጭ ግን እንደ ማንኛውም ሰው ሰምቻለሁ፣ ግን እርግጠኛ ሁኜ እንዲህ እንዲህ ነው ብዬ ለመናገር ግን እቸገራለሁ።
በስልክ ሲያናግሯቸው ነበረ? አግኝተዋቸዋል እስከ ትላንት?
አዎ በስልክ አግኝቻቸዋለሁ፣ እስከ ትላንት አግኝቻቸዋለሁ። ስለ ስራ ጉዳይ አውርተናል። እኔ ሁሉ ነገር የሰማሁት ዛሬ ነው።
ስንት ሰዓት ነበር የተገናኛችሁት?
ትናንትና ጠዋት ተገናኝተናል።
የአሜሪካ ድምጽ ምንጮች እንዳረጋገጡት ሼክ መሐመድ ከትላንት ጠዋት 4 ሰዓት በኋላ የስልክ ግንኙነታቸው መቋረጡን ነው። በአሁን ሰዓትም ከአንድ ሰው ጋር ብቻ እንዲገናኙ እንደተፈቀደላቸው ተቆመውናል። ይህ ዜና ከተሰማም በኋላ በአብዛኞቹ የሚድሮክ አመራር ኃላፊዎች ዘንድ መደናገጥ መፈጠሩን የተቆሙት ምንጮች ከተባራሪ መረጃ ውጪ ቀጣይ ሁኔታቸውን በተመለከተ ምንም የተጨበጠ መረጃ ማግኘት እንዳልቻሉ ይገልጻሉ። የሼክ መሐመድን ሁኔታ በቅርብ ያውቃሉ ተብሎ የሚገመተው የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዳይሬክተር ዶክተር አረጋ ይርዳው ጋር ደውለን ነበር። ከሀገር ውጭ እንደሆኑ ተገልጾልናል። የደርባ ሚድሮክ ዋና ስራ አስኪያጅ አቶ ኃይሌ አሰገዴን ስለ ሁኔታው ጠይቀናቸው ነበር።
እንግዲህ እኔ የምንማቀው እናንተም የምታቁትን ያክል ልክ እናንተ የሰማችሁትን እኛም ሰምተን ገና ለማጣራት እያሰብን እሳቸው በሰላም እንዳሉ እናውቃለን።
15.3 ቢሊዮን የአሜሪካን ዶላር የተመዘገበ የሀብት መጠን ያላቸው ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል። በኢትዮጵያም በሆቴልና ቱሪዝም፣ በግብርና፣ ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ የተሰማሩ ባለሀብት ናቸው። በዚህም ከ70 ኩባንያዎችና ከ40,000 በላይ ሰራተኛ ያላቸው ቢሊዮነር ናቸው። ከዚሁ ጎን ለጎን ደግሞ በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም ዓመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብት ናቸው። ከድርጅታቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸው ያውቃል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ይህንን የማሰር እርምጃ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ያልሰሯቸው ወይም ያልጨረሷቸው እንዳሉና በዚህም የተነሳ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን የሚጠቁሙ መረጃዎች በሳውዲ ሀገር ውስጥ መገናኛ ብዙሃን ይወጡ ነው ተብሏል። አንዳንድ ተንታኞች የሳውዲው ንጉስ እርምጃ ወደፊት ሀገራቸውን ለመለወጥ የያዙትን አጀንዳ እንዳያስፈጽሙ እንቅፋት ሊሆኑ የሚችሉ ሰዎችን ገለል ያደረጉበት እንደሆነ ያስረዳሉ። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ ዙቤር ኢቅባል ለአሜሪካ ድምጽ ሬዲዮም ሲናገሩ የአልጋ ወራሹ እርምጃ በሳውዲ ውስጥ ለውጥ በሚሹ ወጣቶችና በቆየው ትውልድ መካከል ከሳውዲ ልዑላዊ ቤተሰብ ውስጥ መኖራቸውን አስረድተዋል። የሳውዲ አረቢያ መንግስት በ500 ቢሊዮን ዶላር ወጪ የኢንዱስትሪና የፈጠራ ስራ ማዕከል ለመገንባት ያለውን እቅድ ባለፈው ወር ያስታወቀ ሲሆን የሀገሪቱ የወደፊት አቅጣጫ የለዘቡ የሃይማኖት መርሆች የሚታዩባት ለለውጥ የተዘጋጀች እንድትሆን ታስቧል። የሳውዲ መንግስት በአሁኑ ሰዓት 11 ልዑላልና 38 ታዋቂ ባለሀብቶችን በቁጥጥር ስር መዋሉ ታውቋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ባህር ዳር ላይ የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ ከሁለቱ ክልሎች አልፎ የኢትዮጵያዊነት ጥንካሬ የተነገረበት፣ የአንድነት አስፈላጊነት የተስተጋባበት መሆኑ ታይቷል። የሀገር ውስጥ መገናኛ ብዙሃንን ዋቢ ያደረገው እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
የኦሮሞ ዘሩ የአማራም ዘሩ ኢትዮጵያዊነቱ ትውልድ
በባህር ዳር የተካሄደው የአማራና የኦሮሞ ህዝቦች የምክክር መድረክ መንፈስ በመገናኛ ብዙሃኑም ዘገባ ተንጸባርቋል። በተለይ ከባህር ዳር የሚሰራጨው የአማራ ክልል ቴሌቪዥን ለዚህ መድረክ ሰፋ ያለ ሽፋን በመስጠት የተንሸራሸሩትን ሐሳቦች፣ የተስተጋቡትን መልእክቶች በአማርኛና በኦሮምኛ ሙዚቃዎች በታጀቡ ዝግጅቶች አቅርቧል። የሁለቱ ክልሎች ፕሬዝዳንቶች ያደረጓቸው ንግግሮችም በህዝቦች አንድነትና በኢትዮጵያዊነት ጥንካሬ ላይ አተኩረዋል። ኢትዮጵያዊነት ሱስ ነው ሲሉ ነው የኦሮሚያ ክልል ፕሬዝዳንት ለማ መገርሳ የተናገሩት። በህዝቦች መካከል ያለው አንድነት ጥንካሬም ከፍተኛ መሆኑን አብራርተዋል።
ማናችንም ልንክደው ማንችል፣ ልለውጠው ማንችል ለዘመናት የተገነባ ማንነት አንድነት አለ። በሆነ አጋጣሚ ሊፈርስ የማይችል ቢታሰብም ሊፈርስ የማይችል ኢትዮጵያውያን ሰርገኛ ጤፍ ነው ብለናል። አብሮ የሚበጠር አብሮ የሚፈጭ ከተበላም አብሮ የሚበላ መኖርም ብቻ አይደለም የተጋሩት ኢትዮጵያውያን፣ ሞትንም ጭምር የተጋራን ህዝቦች ነን። አጽማችን አንድ ላይ የተቀበረ፣ ደማችን አንድ ላይ የፈሰሰ፣ ሞትንም የተጋራን ህይወትን ብቻ አይደለም ሞትንም የተጋራን ህዝቦች ነን። አድዋ ላይ ሞትን ተጋርተናል፣ አጽማችን አንድ ላይ ተቀብሯል። ሶማሊያ ሲወረን ደማችን አንድ ላይ ፈሷል። የእያንዳንዱ የማናችንም ኢትዮጵያውያን ደም ባድመ ላለ ዛሬ ተቀጥረን አይደለም፣ ቅጥረኞች ሆነን ተከፍሎን አይደለም። እዛ ደማችንን ያፈሰስነው ለማን? ለዚህች አገር ሉዓላዊነት፣ ለዚህች አገር ክብር ሲባል ነው። እያንዳንዱ ኢትዮጵያዊ ውድ ህይወቱን የሰዋው ህይወት ቀልድ ስለሆነ አይደለም፣ ጨዋታ ስለሆነ ሳይሆን ለአገሩ ክብር ሲል ነው ራሱን አሳልፎ የሰጠው። ይህ ማንነትም ያለን ህዝቦች ነን። ለምንድን ነው በዋዛ የምንሸረሽረው? ሲበላሽ ሲናድ ሲጠፋ ቆመን የምናየው? ሄዶ ሄዶ ማናችንን ነው የሚጠቅመው? ይሄ ሁላችን ልናስብበት የሚገባ ጉዳይ ነው፣ ያሳስበናል። እኔ ስላለፈው ታሪክ አያስጨንቀኝም፣ ከማንም ጋር አያጣላኝም። እውነት ነው ያለፈው ታሪክ የሁላችንም ታሪክ ነው፣ በጎም ይሁን መጥፎ የራሳችን ታሪክ ነው፣ እንደ ታሪክነቱ መቀመጥ አለበት። የትናንቱ ታሪክ ለዛሬ ማስተማሪያ የሚሆነን ካለ ደግሞ ወስደን ልንማርበት፣ የተበላሸ ታሪክም ካለን ዛሬ ማስተካከል፣ ወደኋላ እያየን ወደፊት መሄድ አንችልምና እነኚህ ነገሮች እነኚህ ችግሮች እየተደማመሩ ጊዜ እያገኙ በሄዱ ቁጥር እየጎዱን ያሉት። የትናንቱ ትውልድ የራሱን ታሪክ ሰርቶ አልፏል። ዛሬ ሌላ ትውልድ ነው ያለ ነው። ለምን የራሳችንን በራሳችን ለራሳችን በሚጠቅመን ሞዴል ሌላ ታሪክ አንሰራም? መስራት እየቻልን ለምን?
በአማራና በኦሮሞ ህዝቦች መካከል ስላለው ትስስርና አንድነት የተናገሩት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ደግሞ ይህ አፍራሽ ቅስቀሳዎችን አሸንፎ መቀጠሉን ገልጸዋል።
ከሁሉም በላይ የሚገርመው የኦሮሞና የአማራ ህዝብን ግንኙነት የሚያሻክሩ ቅስቀሳዎችና ታሪክን በፕሮፓጋንዳ መሳሪያነት በመጠቀም የሁለቱን ህዝቦች አንድነት ለማዳከም ለአመታት የተሰራ ቢሆንም የሁለቱ ህዝቦች አሁንም ጠንካራ አንድነት ይዘው መቀጠላቸው ነው። ይልቁንም በአሁኑ ወቅት ይህ ግንኙነት በአዲስ መልክ እንዲጎለብት ከፍተኛ ግፊት እየተፈጠረ ነው። በቅርብ ጊዜ የኦሮሚያ ወጣቶች በጣና ላይ የታየውን መጤ አረም ለማጥፋት ያደረጉት ዘመቻ መልእክቱ ከአረም መንቀል ያለፈ ነው። የሁለቱን ህዝቦች የወደፊት አብሮነትና ብሩህ ተስፋ አሻግሮ የሚያሳይ እና እስከ ማዶ የሚያስተጋባ ሚሊዮኖች እየተቀባበሉ የሚዘምሩት ጣና ኬኛ፣ አባይ ኬኛ፣ ኦሮሞ ኬኛ፣ አማራ ኬኛ፣ ኢትዮጵያ ኬኛ የሚል የአንድነት ድምፅ ነው።
በዚህ የአማራና የኦሮሞ ህዝቦች የምክክር መድረክ ላይ ታዋቂ የኦሮምኛና የአማርኛ ድምፃውያን አሊቢራ፣ ቀመር ዮሱፍ፣ ታደለ ገመቹ፣ ሰማሃይ በለውና ሌሎችም ዝግጅቶቻቸውን አቅርበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የመጨረሻው የትንታኔ ርዕስ ወደ ትግራይ ይወስደናል። አረና ትግራይ ቅዳሜ ዕለት በመቀሌ የጠራው ሰልፍ በጸጥታ ኃይሎች አማካይነት የታወከ እንደነበር ገልጾ፣ ነገር ግን በብሔር ላይ ያነጣጠረ ግድያ ይቁም፣ እኛ ኢትዮጵያውያን አንድ ነን፣ ህወሓት የትግራይ ሕዝብን አይወክልም የሚሉና ሌሎች መፈክሮችን የያዘ ሰልፍ መካሄዱን አስታውቋል። ጽዮን ግርማ ዝርዝር አላት።
የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ እንደሚሉት ቅዳሜ ዕለት በመቀሌ ከተማ ሮማናት አደባባይ የተካሄደው ሁለት አይነት ሰልፍ ነው።
አንዱ ህጋዊ ህገ መንግስታዊ መውስን ተከትሎ አረና ትግራይ የጠራው ሰላማዊ ሰልፍ ነበር። ሁለተኛው ደግሞ ሰልፉን ለመበተን ከህወሓት የተላከ የልዩ ኃይል የምልሻ፣ የፖሊስ እና የካድሬዎች ሰልፍ ነበረ። በተለይ የልዩ ኃይል አካላት ልክ እንደኛ ማይክሮፎን ይዘው ህብረተሰቡ ተመለስ፣ እርምጃ እንወስዳለን፣ መስዋዕትነት እናስከፍላለን አይነቱን ድምፅ በማይክሮፎን ሲያሰሙ ነበረ። ህብረተሰቡም ወደ ሰልፍ የመጣውም ዙሪያውን ከቦ እያያቸው ነበር። ሊያባርሩት ሞክረዋል። ህብረተሰቡ ግን በዙሪያው ቆሞ እያየ ነበር። እኛ ግን ሲያዘው ቀን መሄድ አልቻልንም፣ መንገዱን ዘግተው ከዚህ መንቀሳቀስ አትችልም አሉን። ከሮማናት ግን በተቻለ መጠን እዛ ሮማናት አደባባይ ሀሳባችን ለማንጸባረቅ ሞክረናል።
ይህን ሰልፍ ከማካሄዳቸው በፊት አርብ ዕለት ማታ እርሳቸው ከሌሎች ሁለት ሰዎች ጋር ፖስተር ከሚያጽፉበት ቦታ ታስረው እንደነበር ጠቁመውናል። በሰልፉ ላይም እንዲነሱ የሚፈለጉት ሀሳቦች መንጸባረቃቸውን ጠቁመዋል።
ዜጎች በብሔራቸው ምክንያት መገደል የለባቸውም። የንጹሃን ወገኖቻችን ደም ደማችን ነው። እኛ ኢትዮጵያውያን አንድ ነን። ህወሓትና የትግራይ ህዝብ የተለያዩ ናቸው። ህገ መንግስቱ ይከበር እና ሌሎች መፈክሮች እያሰማን ነበረ።
የህወሓትና የትግራይ ህዝብ የተለያዩ ናቸው የሚል መፈክር ነበር ብለኸኛል እና ይህንን መፈክር የተጠቀማችሁት ለምንድን ነው?
ህወሓት ዘወትር በፕሮፓጋንዳ መልክ የሚነዛው ድርጅትና የትግራይ ህዝብ አንድ እንደሆኑና ህወሓት ያደረሰው ጉዳት የትግራይ ህዝብም ተጠያቂ ለማድረግ በርካታ ጊዜ እንደዚህ አይነት ምልክቶች ያሳያል። የዚህ ፕሮፓጋንዳ ውጤትም የተለያዩ ተቃዋሚ ኃይሎችም እና የቁጥሩ የማይናቅ የኢትዮጵያ ህዝብም የማመንና በአንድ አይነት ማየት ስለጀመረና ይሄ መቆም እንዳለበት ህዝብና ድርጅት አንድ ሊሆን እንደማይችሉ ህወሓት አምባገነንና አፋኝ ስርዓት ነው። የትግራይ ህዝብ ግን ጭቁን ነው እንደሌላው የኢትዮጵያ ህዝብ። ስለዚህ አምባገነን ጨቋኝ መንግስትና ጭቁን ህዝብ አንድ ሊሆን አይችልም። ስለዚህ ይሄ ፕሮፓጋንዳ ደግሞ አሉታዊ ተጽዕኖ አለው። በህብረተሰቡም በሌሎችም ጥላቻ እየወለደ የብሔር ግጭት ወደ ማምጣት እየሄደ ስላለና ህወሓት ራሱ ለሚፈጽማቸው ወንጀሎች ራሱ ተጠያቂ እንደሆነ የትግራይ ህዝብ በህወሓት በደሎች ተጠያቂ እንዳልሆነ በአንድ አይን መታየት እንደሌለባቸው ለማሳየት ነው ያነሳ ነው።
የከተማው ነዋሪ በዚህ ሰልፍ ላይ እንዳይገኝ ከፍተኛ ቅስቀሳና ክልከላ ተደርጎበት እንደነበር የገለጹት አቶ አንዶም ዙሪያውን ከቦ ሲሰማቸው የነበረው ህዝብ በመጨረሻ በጭብጨባና በጩኸት ድጋፉን እንዳሳያቸው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ አሁን ዝግጅታችን ተጋምሷል። ወደ ቀጣዩ ክፍል ከማለፋችን በፊት የምሽቱን አርዕስተ ዜናዎች እናሰማችኋለን። እነ አቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤት የመጥሪያ ትዕዛዝ እንዳልጻፈ ተነገረ። ተከሳሾች ቅሬታ እንዳላቸው ገልጸዋል። ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። የሳውዲ አረቢያ መንግስት በሙስና የጠረጠራቸው ባለስልጣናትና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው ሳውዲያዊው ቱጃር ሼክ ሞሐመድ አላሙዲ እንደሚገኙበት ዘገባዎች ጠቆሙ። አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃቸው ግን መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው እንደሰሙና እስከ ትናንት ጠዋት ድረስ በስልክ እንዳገኟቸው ተናግረዋል። የላይቤሪያ ጠቅላይ ፍርድ ቤት በዚህ ሳምንት ሊካሄድ ታቅዶ የነበረውን ፕሬዝደንታዊ ማጣሪያ ምርጫ ላልተወሰነ ጊዜ ያስተላለፈው ምክንያት በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት እያለ ለዚያ መፍትሄ ሳይደረግ ነው ተብሏል። የጠቅላይ ፍርድ ቤቱ የመሀል ዳኛ ፍራንሲስ ሴኮርፖክ ዛሬ በሰጡት ብይን ባለፈው ጥቅምት በተካሄደው የመጀመሪያው ዙር ድምፅ አሰጣጥ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ መወሰኑ ሕገ ወጥ ነው ብለዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች
ቆንጂት ታዬና
ሰለሞን ክፍለነን። ሙዚቃን ጋብዛችሁ
ግሩም ዜማ ነው የመረጣችሁት ሰሎሞንና ንጉሱ። የኔ ናፍቆት
አንቺ ደግሞ ወደሽዋል።
በጣም ነው የምወደው የጥላሁን ገሰሰ። ግን የግድ መቋረጥ ነበረበት፣ ምክንያቱም የሰሎሞን ክፍሌ የስፖርት ፕሮግራም ሰዓት ላይ ደርሰናልና አብረን እንቆይ።
እንደምናምሽታችሁልኛል የተከበራችሁ አድማጮቼ። ዛሬ ሰፋ ያለውን ጊዜ የያዘው የአትሌቲክስ ሩጫ ስፖርት ዜና ይሆናል። የኒውዮርክ የፈረንሳይና የቻይና ማራቶን ዜናዎችን ይዘናል። በእግር ኳስ እንደ ጊዜው የአፍሪካና የአውሮፓን በሳምንቱ ማብቂያ የተካሄዱ ግጥሚያዎች ውጤት እናያለን። አብራችሁን ቆዩ። ኒውዮርክ ከተማ ትላንት በተካሄደው 47ኛው የከተማይቱ ማራቶን ኢትዮጵያውያኑ አትሌቶች ሌሊሳ ዲሳሳና ማሚቱ ደስቃ ከየምድባቸው ሦስተኛ እየሆኑ ጨርሰዋል። ባልደረባችን ሰለሞን አባተ በስፍራው ነበር፣ ተከታዩን ልኳል።
ሌሊሳ የገባበት ጊዜ 2 ሰዓት ከ11 ደቂቃ ከ32 ሰከንድ ሲሆን የወርቅ ሜዳሊያ ባለቤት በሆነው ኬንያዊው ጆፍሬ ካም ወሮር የተቀደመው በ39 ሰከንድ ነው። ሁለተኛ የወጣው ሌላው ኬንያዊ ዊልሰን ኪፕሳንግ የሀገሩን ልጅ ተከትሎ የገባው በሶስት ሰከንድ ልዩነት ብቻ ነበር። ሌላው ኢትዮጵያዊ አትሌት ለሚ ብርሃኑ በ20 ሰከንድ ልዩነት በሌሊሳ ተቀድሞ በአራተኛነት ጨርሷል። ኤርትራዊ ስዊሱ ታደሰ አብርሃም አምስተኛ ሆኗል። በሴቶች ምድብ ያለፉትን ሦስት ተከታታይ የኒውዮርክ ከተማ ማራቶኖች በድል ያጠናቀቀችውና ዘንድሮም ልታሸንፍ ትችላለች ተብላ ስትጠበቅ የነበረችው ኬንያዊቱ ሜሪ ኬይታኒ በአሜሪካዊቱ ሻላኔ ፍላናጋን ተቀድማ ሁለተኛ ሆናለች። ኒውዮርክ ማራቶን ላይ አንዲት አሜሪካዊት አትሌት ስታሸንፍ ባለፉት 40 ዓመታት ውስጥ የመጀመሪያ የሆነችው ፍላናጋን የገባችበት ጊዜ 2 ሰዓት ከ26 ደቂቃ ከ53 ሰከንድ ሲሆን ሜሪን የቀደመቻት በአንድ ደቂቃ ከ01 ሰከንድ ከ19 ማይክሮ ሰከንድ ነው። የሦስተኛነቱን ቦታ የተቆናጠጠችው ማሚቱ ዳስካ በሜሪ የተቀደመችው በ14 ሰከንድ ሲሆን ባለወርቅ ሜዳሊያዊቱን ሻለኔ ፍላናጋንን በአንድ ደቂቃ ከ14 ሰከንድ ከ50 ማይክሮ ሰከንድ ልዩነት ነው የተከተለቻት። በወንዶቹ ምድብ ፍቃዱ ግርማ፣ ሰንበቶ ገነቲ፣ ብርሃኑ ዳሬ፣ አቡ ከበደ 9ኛ፣ 13ኛ፣ 14ኛ እና 18ኛ ሆነው የመጀመሪያዎቹን 20 ገቢዎች ምድብ ተቀላቅለዋል። በሴቶች ምድብ ብዙነሽ ዳባ፣ ሰርካለም ብሴትና አስካለም መራቺ 11ኛ፣ 15ኛ እና 16ኛ ሆነው እነርሱም ከቀዳሚዎቹ 20 ማራቶነሮች መካከል ሆነዋል። ያለፈው ዓመት የኒውዮርክ ማራቶን ባለወርቅ የነበረው ኤርትራዊው ግርማይ ገብረስላሴ በትናንትናውም ሩጫ ለአሸናፊነት ከተጠበቁት አትሌቶች አንዱ የነበረ ቢሆንም ውድድሩን ሳይጨርስ 33 ኪሎ ሜትር አካባቢ አቋርጦ ወጥቷል። ግርማይን ለምን እንደወጣ ጠይቄው ነበር።
ዲፌንዲንግ ቻምፒዮን ኦፍ ኒውዮርክ ሲቲ ማራቶን but because of an injury for the about 4 months I miss world champion is also one of the biggest
በቅርቡ ጉዳት ደርሶበት ህክምና ላይ እንደነበር በዚህም ምክንያት ባለፈው ነሐሴ የተካሄደውን የዓለም አቀፍ አማተር አትሌቲክስ ፌዴሬሽንን ውድድር ላለመሳተፍ መገደዱን ወደ ኒውዮርክ ከመምጣቱ በፊትም ለልምምድ የነበረው ከአንድ ወር ያነሰ ጊዜ ብቻ እንደነበረ ነግሮኛል። ስለዚህ በጣም ደከመኝና መቀጠል አልቻልኩም ብሎኛል። ግርማይ ውድድሩን ለመጨረስ ከ10 ኪሎ ሜትር ያነሰ ርቀት ሲቀረው ያቋርጥ እንጂ እስከወጣበት ጊዜ ድረስ ግን ሽቅድምድሙን በጥንካሬ ሲመራና በመሪው ቡድን ውስጥም አብሮ ሲሮጥ ነበር። ሶስተኛ የወጣው ኢትዮጵያዊው ሌሊሳ ደሲሳም በቅርቡ ጉዳት አጋጥሞት እንደነበረ ውድድሩ እንደተጠናቀቀ በተካሄደ ጋዜጣዊ መግለጫ ላይ ተናግሯል።
I tried to pass them but I came from injury because of that I tried to pass
ኬንያውያኑን ካምወሮርና ኪፕሳንግን ልቀድማቸው ሞክሬ ነበር። ይሁን እንጂ በቅርቡ ጉዳት ደርሶብኝ ስለነበረ አልቻልኩም። ዛሬ ግራግሬ ላይ ውጥረት ይሰማኝ ነበር። ስለዚህ ሞክሬ ሲያቅተኝ ሶስተኛነትን ላለመልቀቅ ወሰንኩኝና ቀጠልኩኝ ብሏል። በሌላ በኩል ደግሞ በ26 ማራቶኖች ላይ የተሳተፈው የ42 ዓመት ዕድሜው አሜሪካዊው መብ ክፍለዝጊ ከማራቶን የውድድር ዓለም መሰናበቱን በይፋ ያሳወቀ ሲሆን የኒውዮርክ ማራቶን አዘጋጆች በአበበ ቢቂላ ስም ያዘጋጁትን ሽልማት ሸልመውታል። መብ ራሱም አበበ ቢቂላና ኃይሌ ገብረስላሴ ለእርሱ ተምሳሌቶቹ ወይም አርአያዎቹ እንደሆኑ ነግሮኛል። ባለፈው ዓመት ማራቶን በሁለተኛነት ጨርሶ የነበረው አሜሪካዊው አብዲ አብዱራህማን በውድድሩ መጀመሪያ አካባቢ ተገፍቶ ወድቆ የነበረ ቢሆንም ተነስቶ ሮጦ በሰባተኛነት ጨርሷል። ወድቄ ሳለሁ ቀና ብዬ ሳይ መብ አለፈኝ። መብ ዛሬ ከማራቶን ውድድር ዓለም እየተሰናበተ ብቻውን ትቼው አልቀርም አልኩና እያመመኝም ቢሆን ለመውጣት የነበረኝን ማመንታት ትቼ ቀጠልኩ ብሏል። በዓለም እጅግ ግዙፉ በሆነው የኒውዮርክ ከተማ ማራቶን የትናንት ሩጫ ላይ ከ128 ሀገሮች የገቡ ፕሮፌሽናል አትሌቶችና ተሳታፊዎችን ጨምሮ ከ50,000 በላይ ሰው ሮጧል።
ሰሎሞን አባተን ለዘገባው አመሰግናለሁ። ወደ ፈረንሳይ ስንሸጋገር በወንዶቹም በሴቶቹም ቀዳሚ ስፍራዎቹን የወሰዱት በሙሉ የኢትዮጵያ አትሌቶች መሆናቸውን እናገኛለን። በወንዶቹ አቀበት በሚበዛበት በደቡብ ፈረንሳዊ ማራቶን በአንደኝነት አጠናቆ የወርቁን ሜዳሊያ ያጠለቀው ደጀኔ ከልክለው ነው። 2:12:09 ነው ያስመዘገበው ሰዓት። በሴቶቹ ግን በጠጅቱ ስዩም የተመራው ቡድን ከአንደኛ እስከ ሦስተኛ ያለውን ቦታ ጠራርጎ ወስዷል። ሁለተኛ መሠረት ጎላ፣ ሦስተኛ ትዕግሥት እሸቱ ናቸው። ወቅቱ ነፋስ ሻማና በተለይ የሁለተኛው አጋማሽ አቀበታማ በመሆኑ አትሌቶቹ ያስመዘገቧቸው ሰዓቶች ፈጣን አልሆኑም። ወደ ሃንግዙ ቻይና ማራቶን ስናልፍም በሁለቱም ጾታ ድል የተጎናጸፉት የኢትዮጵያ አትሌቶች ናቸው። የወንዶቹን አዝመራው በቀለ፣ የሴቶቹን ሙሉ ሀብት ጸጋ አሸንፈዋል። ማሸነፍ ብቻም ሳይሆን ሁለቱም አትሌቶች የኮርሱን ሬኮርድ ሰብረዋል። በቻይናም ወቅቱ ደመናማና ቀዝቃዛ እንደነበር ተረድተናል። በሴቶቹ በ2016 እንደ አውሮፓውያን ዘመን አቆጣጠር በሼንግዤን ማራቶን አሸናፊዋ ትንቢት ግደይ በመጨረሻው ኪሎ ሜትር ላይ ፀሐይ ደሳለኝን ቀድማ በሁለተኝነት አጠናቃለች። በትላንቱ የቻይና ማራቶን እንደሚያሸንፍ ቅድሚያ ግምት የተሰጠው አዝመራው በቀለ ተንባዮቹን አላሳፈረም። ባለፈው ዓመት በሌላው ኢትዮጵያዊ በረጋሳ ምንዳዬ የተመዘገበውን የኮርስ ሬኮርድ አሻሽሎ ገብቷል። በቻይና የሃንግዡ ማራቶን የ31 ዓመታት ታሪክ የኮርስ ሬኮርድ በሁለቱም ጾታዎች በአንድ ቀን ሲሰበር ትላንት ለመጀመሪያ ጊዜ መሆኑ ተመዝግቧል። አዝመራው በቀለንና ሙሉመቤት ጸጋን እንኳን ደስ አላችሁ እላለሁ። ለእግር ኳሱ ስፖርት ዜና በቀጥታ ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ትናንት በአዲስ አበባ ስቴዲየም በሜዳውና በደጋፊው ፊት በሩዋንዳ አቻው የ3-2 ሽንፈት ደርሶበታል። የሁለቱ ቡድኖች የደርሶ መልስ ጨዋታ በአጠቃላይ የነጥብ አሸናፊ የሚሆነውን ቡድን በ2018 ሞሮኮ ላይ በሚደረገው የቻን አፍሪካ ዋንጫ ላይ እንዲሳተፍ ለማድረግ ነው። የኢትዮጵያ ቡድን በአስቻለው ግርማ ግብ 1-0 ቢያሳርፍም ቀጥሎም በአቡበከር ሳኔ ሁለተኛውን ቢደግምም እንግዳው ቡድን ከረፍት መልስ የተሻለ ተንቀሳቅሶ ያገኛቸውን የጎል አጋጣሚዎች ሁሉንም ለፍሬ አብቅቶ ተጠቅሞባቸዋል። ኤሪክ ሩታንጋ በ55ኛው እንዲሁም መሃጅርና አቤዲ በ78ኛውና በ80ኛው ደቂቃ በ2 ደቂቃ ልዩነት አከታትለው 2 አስቆጥረው ቀሪዎቹን የጨዋታ ጊዜ ተረጋግተው ውጤቱን በ3-2 አሸናፊነት አጠናቀዋል። ጀርመናዊው የሩዋንዳ ቡድን አሰልጣኝ ከጨዋታው በኋላ አስተያየታቸውን እንዲህ ገልጸዋል።
Our players came back both times. Shows the mentality this team has. So we are very happy with the game, with the result, of course. And good day for us.
ከረፍት መልስ ተጫዋቾቼ የነገርኳቸውን ተግባራዊ በማድረግ ውጤታማ ሆነዋል። ውጤቱም እኔን በጣም አስደስተውኛል ብለዋል። የዋላዮቹ አሰልጣኝ አሸናፊ በቀለ በበኩላቸው በአጥቂ ጥረት ቡድኑ ለሽንፈት ተዳርጓል፣ ይቅርታ ከመጠየቅ ውጭም የምለው የለኝም ሲሉ ባጭሩ እንዲህ ብለዋል።
ጨዋታው መጥፎ ነው ማለት አይቻልም። ነገር ግን የተቆጠሩብን ጎሎች ቅስም የሚሰብሩ ናቸው እና ህዝቤን ይቅርታ ነው የምለው። እንግዲህ በተከታታይ ባገኘው አጋጣሚ ጥሩ ውጤት አላመጣንም። ይህንን ህዝቡን ይቅርታ ነው የምጠይቀው። የመጨረስ ችግር ነው። ወሳኝ አጥቂዎች ከሌሉ ዋጋ ትከፍላለህ።
ከሜዳ ውጪ በማሸነፍ ለቀጣዩ የመልስ ጨዋታ ድሉን ያመቻቸው የሩዋንዳ ቡድን ኪጋሊ ላይ የመልስ ጨዋታ ያደርጋል። በአጠቃላይ አሸናፊ የሚሆነውም በቻን አፍሪካ ዋንጫ ላይ ይሳተፋል። ከኢትዮጵያ ቡድን ይልቅ የሩዋንዳ ቡድን የማለፍ እድሉን አስፍቷል። ሌላው የእግር ኳስ ዜና ወደ ሞሮኮ ራባት ይወስደናል። የሞሮኮ ዊዳድ ካዛብላንካ የግብፁን አልአህሊን ከትናንት በስቲያ አንድ ለባዶ በመርታት የ2017 የአፍሪካ ክለቦች ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች ባለፈው ሳምንት በግብጽ አሌክሳንድሪያ ከተማ አንድ አቻ መለያየታቸው ታወሳል። ዊዳድ ካዛብላንካ በአጠቃላይ ውጤት 2-1 ማሸነፉ ሻምፒዮን አድርጎታል። ዊዳድ ካዛብላንካ በአፍሪካ ሻምፒዮንስ ሊግ አሸናፊነቱ 2.5 ሚሊዮን ዶላር ሲያገኝ፣ በቀጣይ በዓለም ክለቦች ሻምፒዮን አፍሪካን በመወከል በመሳተፉም የ1 ሚሊዮን ዶላር ይጠብቀዋል። በዚያው ወደ አውሮፓ ተሻግረን ከጊዜ አንጻር ከአውሮፓ ታላላቅ ሊጎች የተወሰኑ ውጤቶችን ባጭሩ እንመለከታለን። በእንግሊዝ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ በኢታድ ስቴዲየም የማንቸስተር ሲቲና የአርሴናል ፍልሚያ ሲሆን፣ ባለሜዳው ማንቸስተር ሲቲ በጨዋታም በጎልም በልጦ 3-1 አሸንፏል። ሊቨርፑል ዌስትሃም ዩናይትድን 4-1፣ ቼልሲ ማንቸስተር ዩናይትድን፣ በርንሌይ ሳውስ ሃምፕተንን በተመሳሳይ 1-0 ሲረቱ፣ ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ማንቸስተር ሲቲ በ31፣ ማንቸስተር ዩናይትድ በ23 ነጥብ አንደኛና ሁለተኛ ናቸው። ቶተንሃምና ቼልሲ ሶስተኛና አራተኛ ሲሆኑ፣ አርሴናል ወደ ስድስተኝነት ዝቅ ብሏል። ወደ ስፔን ላሊጋ ስንመለስ ባርሴሎና ሲቪያን 2-0፣ አትሌቲኮ ማድሪድ ዲፖርቲቮ ላካሮኛን 1-0፣ ሪያል ማድሪድ ላስ ፓልማስን 3-0 አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና ላሊጋውን በ31 ሲመራ፣ ቫሌንሺያ በ27 ሁለተኛ፣ አትሌቲኮ ማድሪድ እና ሪያል ማድሪድ በእኩል 23 ሶስተኛና አራተኛ ናቸው። ኮከብ ጎል አግቢነቱንም ሜሲ በ12 ጎል ለብቻው እንደያዘ ነው። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
ሁለቱን ሰሎሞኖችና ገዛኸኝን እናመሰግናለን። የሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች፣ ከሊባኖስ ተመላሽ ኢትዮጵያውያን ህጋዊ የመኖሪያና የስራ ፈቃድ የሌላቸው በቤይሩት ያሉ 620 ኢትዮጵያውያን ለሶስተኛ ዙር ወደ ኢትዮጵያ ሊመለሱ ነው። ከ6000 በላይ የስራ ፈቃድ ሳይኖራቸው በስራ ላይ ተሰማርተው የነበሩ ኢትዮጵያውያን በፈቃደኝነት ነው በኢትዮጵያ ቆንስላ ጽህፈት ቤት የተመዘገቡት። ከተመላሾቹ መካከል ጥቂቶቹንና በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ ሙሐመድን መስታወት አድራጋው አነጋግራ ተከታዩን ዘገባ አሰናድታለች።
ከ350 ሺህ በላይ የሚገመቱ ለስራ የተሰማሩ ኢትዮጵያውያን በቤይሩት ይኖራሉ። ቁጥራቸው በርካታ የሆኑት ከመጀመሪያ አሰሪዎቻቸው ጋር በሚፈጠር አለመግባባት ምክንያት በህገወጥ የስራ ቅጥር ላይ ተሰማርተው የሚገኙ መሆናቸውን የቆንስላው ጽህፈት ቤት ከዚህ ቀደም ገልጾልናል። እነዚህ ዜጎች ወደ ሀገራቸው መመለስ ቢፈልጉም ለአመታት ህጋዊ ባለመሆናቸው ምክንያት መመለስ አይችሉም ነበር። በቅርቡ ቤይሩት የሚገኘው የኢትዮጵያ የቆንስላ ጽህፈት ቤትና የቤይሩት የውጭ ጉዳይ ሚኒስትር በደረሱበት ስምምነት ህጋዊነታቸውን የሚገልጽ ሰነድ የሌላቸውና ወደ ሀገራቸው ለመመለስ የሚፈልጉ ከ6000 በላይ ኢትዮጵያውያን ተመዝግበዋል። ወደ ሀገራቸውም በየተራ በመመለስ ላይ ይገኛሉ። ቤይሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ ሙሐመድ ስለ ተጓዦቹና የጉዞ ሂደት በተመለከተ አብራርተውልናል።
በአብዛኛው ዜጎቻችን ከቤት ሲጠፉ ፓስፖርታቸው ምናቸው በከፊል እጅ ስለሚሆን በአሰሪዎቻቸው እጅ አያውቁትም። ፓስፖርት ቁጥራቸው፣ መረጃው ምኑ የላቸውም። እሱ ሪኦርጋናይዝ ተደርጎ ከሊባኖስ ካሉ አንዳንድ መንግስት መስሪያ ቤቶች ጋር ግንኙነት ተደርጎ ምን ተብሎ ነው እና ብዙ ጊዜ ወሰደብን ሰነዱ ማዘጋጀቱ ራሱ። ስለዚህ መረጃውን ከየትም ከየትኛውም መንግስት አካል በተለይ ከማህበራዊና ከዚህ ሀገር ካለው ኢሚግሬሽን ጋር በመተባበር አፈላልገን ነው። አሁን እንግዲህ ወደ 600 ሰው ነው የሄደው እና ሌሎቹም እንደዚሁ ይቀጥላሉ። ከሶስት ወር እስከ 10 አመት ምናምን ከአስር አመት በላይ ያሉ አሉ። በህገወጥነት ዝም ብሎ እየሰሩ ያሉ ወደ እዚህ ሀገር ደግሞ በህገወጥነት መስራት ትችያለሽ፣ ግን መውጣት አትችም። በዚህ በከፋላ ሲስተም ነው የሚባለው በአረብኛው። በግለሰቦች ስፖንሰርሺፕ ነው የሚመጡት በሰራተኝነት እና እነኛ ግለሰቦች ልጆቹ ሲጠፉ ኬዝ ያደርጉባቸዋል፣ ይገሷቸዋል። ሰርቀው ነው የወጡት ይላሉ። የተለያየ በወንጀል ኬዝ ይከሷቸዋል እና እሱ ዲሌይ አድርጓል። አንድ አመት ነው ከተመዘገቡ።
አሚና ሙሰዲር ከስድስት ዓመት በላይ በቤሩት በስራ ላይ ተሰማርታለች።
ከምት ወጥ ላይ ነበር የመጣሁት። ተኛበት ቦታ የነበረው ዝናብ የሚያስገባበት እና እዛ ውስጥ ነበር። የእውነት ለመናገር ከሚከብደው በላይ ማለት ነው። እዛ በጣም ይታፈነ ነበር። ከሙቀትና ከቅዝቃዜ እንትናሱ ጥቁር የሰራ ነገር ነበር። ሽታው ምቅ እንደሚባሉ የሚያስገባ አልነበረ። ያንን እንኳን ለመቀየር ፍቃደኛ አልነበረ። የምተኛበት ትራስ ላይ የሆነ ትላትሎች ምናምን ምናምን የሚያስጠላ ነገር ነበር። በዛ ላይ ጠዋት ከስድስት ሰዓት ማሳለፍ የለም። ማታ ግን እስከ አስር ሰዓት ምናምን ስራ ነው። እስከዛ ሰዓት ድረስ ማረፍ የለም። ልጆች ስላሉበት ያ በጣም ከአቅሜ በላይ ሆነ። ስልክ እንዲማቃቸው ልጆች ነበሩ። ወደዛ ነው የሄድኩት። ስልክ ብቻ ነበረኝ ቁጥራቸው። ከዛ ልጆቹ እንደዛ ተቀበሉ። ሊሆን ለብዙ ወራቶች ቁጭ ብዬ ነው ከዛ ስራ ያገኘው። አሁን ላይ ኦልሬዲ እዚህ የሚሰራበት ወደ ስምንት ወር ነው የሆነ እና በጣም ጥሩ ናቸው አሁን ያለውበት። ከዚህ በፊት ግን የነበርኩበት በተመዘገብኩበት ሰዓት የነበሩት በቃ በዚያን ሰዓት ላይ እጅ ለመስጠት ናም በወሰንኩበት ሰዓት የነበሩ እንደ አጋጣሚ ሚገባ ሲጀመረው እና እዛ የነበርኩበትን ኮንትራት በላይ የሆነ ስቃይ ነበረ። እዛ አመት ከስምንት ወር ያክል የሚሰራው በጣም ስቃይ እያለቀሱ ምናምን የሚሰራው።
ምንድን ነበር ስራው?
ግድ መስራት ማለት የለም። ሴትዮዋ በጣም እያማሳል በጣም አስቸጋሪ ነበረች። ሰላም አስጠቅ በዛ ቤት ቁልፋ ነው እንትን የምትልብኝ። በቃ ማረፍ የሚባል ነገር አይታሰብ።
እንግዲህ አሁን ወደ ኢትዮጵያ ልትሄጂ ነው። ምን እያሰብሽ ነው? ምን ለመስራት ነው የምታስቢው? ኢትዮጵያ ስትሄጂ?
አሁን ኢትዮጵያ ሄጂ በራሴ እሰራለሁ የምለው ነገር የለም። ብቻ የሆነ የመማር ፍላጎቱ አለ። ሄጄ እማራለሁ ብዬ አስባለሁ። ዘለቀ ለእናቴ እየሰራሁ ለእናቴ ነበር እንትን የሚለው ለራሴ ተቀማጭ አደረኩት ነገር የለም። ለፋሚሊ ነው ብዛት እንትን ያልኩት።
ትራስ ከንቲባ ለ13 ዓመት በቤሩት ስራ ላይ ቆይታለች። 4 ዓመት ከ6 ወሩን በህጋዊ ቅጥር፣ ቀሪውን ግን ያለ ስራ ፈቃድ። ከተመላሾቹም አንዷ ናት።
ወጣሁን በቃ ለምን ብር አልሰጥሽም አለችኝ። ተጣላችኝ። ብር እንደገና ልትይዝብኝ እኔ ደግሞ እናቴ እኔም ስለምረዳ ለእናቴ ማለት ነው ብሬን ስጭኝ ስላት አይ አልሰጥሽም፣ እዚህ ሊጠራቅምልሽ አጠራቅሜ ልምሰጥሽ አለችኝ። እኔ ደግሞ እናቴን በእኔ እንትን ስለምትኖረው አልቻልኩም። ከዛ በቃ ወጣሁኝ። ያው ወደ 7 ዓመት ምናምን ደጅ ሰራሁ። እሱንም ውጤት የለውም። የደጅ ኑሮ ደግሞ ምንም ውጤት የለውም። ብዙም ስራም የለም። አንዴ ይገኛል፣ አንዴ ያገኘሁት ደግሞ ለእናቴ ነው የምረዳው። ምንም ውጤት የለውም። ሳየው ሲከፋኝ ጊዜ ትንፋሽ ተመዘገቡ።
አሁን ኢትዮጵያ ሄደሽ ምን ለመስራት ነው የምታስቢው?
ያገኘሁት ስራ ገብቼ እግዚአብሔር ያድልኝ ስራ፣ እግዚአብሔር የረዳኝ ስራ ገብቼ መስራት እፈልጋለሁ ሀገሬ።
ከዚህ ቀደም የተመለሱት ኢትዮጵያውያን ያሉበት ሁኔታ ምን ይመስላል ስንል አምባሳደር ሀሊማን ጠይቀን ነበር።
ባለፈው አመት ከላክናቸው ስማቸውን ቀይሮ ምን ብለው ደግሞ ተመልሰው እየመጡ ናቸው ያሉ፣ እዚሁ ሀገር ተመልሰው እየመጡ ናቸው። ከሌላ አካላት ጋር ኮንትራት እየተፈራረሙ ከሌላ ግለሰቦች፣ የዚህ ሀገር ግለሰቦች ጋር ከአንድ ሶስተኛ በላይ እየተመለሱ ናቸው ያሉት እና ራሳቸውም እየመጡም የነገሩን አሉ መመለሳቸውን በጥሩ እና ያው ዞሮ ዞሮ ውሃ ቅዳ ውሃ መልስ ነው ሊሆን የሚችለው።
የኢትዮጵያ መንግስት ደራጅቶ የሆነ የስራ ፈጠራ ላይ ለማሰማራት የሚያደርገው እንቅስቃሴ አለ ወይስ ያው አገር መግባታቸው ብቻ ነው የሚታየው?
የፖለቲካና የማህበራዊ ለውጦች አሉ፣ እድገት አለ። ግን ደግሞ ይሄ እድገቱ ሁሉም ቤት አንኳኩቶ ገብቷል ማለት አይቻልም እና ምናልባት በዚህ በእድገቱ ሞር ለወጣቱ ስራ ማስያዝ ላይ በከፍተኛ ደረጃ መንግስት አሁን ርብርብ እያደረገ ነው እና ክልሎችም ማዕከላዊ መንግስትም በስፋት በዚህ ጉዳይ ላይ እየሰሩ ናቸው እና ከዚህ የተመለሱትም ከሌላ አረብ ሀገርም እንደዚሁ በመንግስት ፕሮጀክቶች ላይ ተሰማርቶ የስራ ፈጠራ ላይ እንትን ገብቶ ተጠቃሚ ሊሆኑ እንዲችሉ ነው እየተሰራ ያለው።
ከ6000 ተመዝጋቢዎች ውስጥ ለሶስተኛ ዙር የጉዞ ሰነዳቸውን ያገኙ 620 ዜጎች በጥቂት ሳምንታት ውስጥ ወደ ኢትዮጵያ ይመለሳሉ። የኢትዮጵያ መንግስት በቀጣይ በፈቃደኝነት የሚመዘገቡትን ዜጎች የጉዞ ሰነዳቸውን በማዘጋጀት ወደ ሀገራቸው የመመለሱን ተግባር እንደሚቀጥል ቤሩት የሚገኘው የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ለቪኦኤ ገልጸዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዩናይትድ ስቴትስ የተመራው ዓለም አቀፍ ጥምረት ኢራቅና ሶሪያ ላይ በተካሄደው ውጊያ እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ላይ ድል ተቀዳጅቷል። ጥምረቱ ያገኘው ስኬት ያስደስተናል። ይሁንና ጽንፈኛው ቡድን ሌላ ዘዴ እየፈጠረ ለመቀጠል ስለሚጥር እኛም በዛ መሰረት መራመድ እንዳለብን መገንዘብ አለብን ሲሉ የዩናይትድ ስቴትስ ጸረ አሸባሪነት አስተባባሪ ናታን ሴልስ አስረድተዋል።
Every square kilometer of territory that's liberated means women and children and men who no longer have
እያንዳንዱ ነጻ የወጣ ኪሎ ሜትር መኖር ማለት ሴቶች ልጆችና ወንዶች እስላማዊ መንግስት ነኝ የሚለው ቡድን ሊመሰርተው በሚሞክረው የውሸት ካሊፌት ስር ለመኖር አይገደዱም ማለት ነው። ነገር ግን በሶሪያና በኢራቅ ስኬት ስላገኘን ትግሉ አክትሟል ማለት አይደለም። ትግሉ አዲስ ምዕራፍ ውስጥ እየገባ ነው ማለት ነው። በአገር ውስጥ የሚፈጸም ያሸባሪነት ጥቃት እየተበራከተ ነው። በዛም ላይ እያተኮርን ነው።
ዩናይትድ ስቴትስና ዓለም አቀፍ ጸረ አሸባሪነት አጋሮቿ ከውጭ የሚመለሱ አሸባሪ ተዋጊዎችና አገር በቀል አሸባሪዎች የሚደቅኑትን አደጋ ለመቋቋም አዲስ እቅድ ማውጣታቸውን አስታውቀዋል። አንደኛው የሚመለሱትን አሸባሪ ተዋጊዎችን ሁኔታ ማጤን ሲሆን፣ ሌላው ደግሞ አገር በቀል አሸባሪዎች ለዛ ተግባር የሚያነሳሳቸው ነገር ምን እንደሆነ በማጥናት ጥቃት ደረጃ ላይ ከመድረሳቸው በፊት ለመከላከል የሚቻልበትን ሁኔታ መፍጠር ነው። ዩናይትድ ስቴትስና ዓለም አቀፍ ጸረ አሸባሪነት አጋሮቿ መድረክ በድረገጾች የሚንጸባረቁ ጽንፈኝነትን ለማስወገድ የሚያስችሉ ምክረ ሐሳቦችን አጽድቀዋል።
Well, ISIS spreads a message of hatred, a perversion of the tenets of Islam. It's essential for us.
እስላማዊ መንግስት ነኝ የሚለው ቡድን ጥላቻን ያስፋፋል። ይህም የተሳሳተና ከእስልምና እምነት ጋር የማይጣጣም ነው። እንደዛ አይነቱን የጥላቻ ያለመቻቻልና የግጭት መልእክቶችን መቋቋም ይኖርብናል። ከመንግስታት ጋር ብቻ ሳይሆን ከሲቪል ማህበራት፣ ከድርጅቶች ከሃይማኖታዊ መሪዎችም ጋር ነው።
ዩናይትድ ስቴትስ ዓለምን ከአሸባሪዎች ለማጽዳት ከአጋሮቿና ከመንግስታት ጋር ትሰራለች ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜና እናሰማ። እናቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤት የመጥሪያ ትዕዛዝ እንዳልጻፈ ታወቀ። ተከሳሾች ቅሬታቸውን ገልጸዋል። ፍርድ ቤቱም ተለዋጭ ቀጠሮ ሰጥቷል። የላይቤሪያ ጠቅላይ ፍርድ ቤት በዚህ ሳምንት ውስጥ ሊካሄድ ታቅዶ የነበረውን ማጣሪያ ምርጫ ላልተወሰነ ጊዜ አስተላልፎታል። ፕሬዚደንታዊ ማጣሪያ ምርጫ ማለቴ ነው። በመጀመሪያው ዙር ምርጫ የማጭበርበር ተግባር ተፈጽሟል የሚል ስጋት በመኖሩ መሆኑን አመልክቷል። የጠቅላይ ፍርድ ቤቱ የመሀል ዳኛ ፍራንሲስ ሴይ ዛሬ በሰጡት ብይን ባለፈው ጥቅምት ወር በተካሄደው የመጀመሪያው ዙር ድምፅ አሰጣጥ የተመለከቱ አቤቱታዎች እያሉ የምርጫው ኮሚሽን ማጣሪያ ምርጫ ለማካሄድ መነሳቱ ስህተትና ሕገወጥ እርምጃ ነው ብለዋል። የሳውዲ አረቢያ መንግስት በሙስና ጠርጥሮ የያዛቸው የመንግስት ባለስልጣናት ልዑላልና ነጋዴዎች መካከል ኢትዮጵያዊ ትውልድ ያላቸው የሳውዲው ቱጃር ሼክ መሐመድ አላሙዲ እንደሚገኙበት ዘገባዎች እየጠቆሙ ነው። ሼክ አላሙዲ በኢትዮጵያ ቁጥር አንድ የግል ኢንቨስተር ሲሆኑ በኢትዮጵያ የሚወክሏቸው የግል ጠበቃቸው ግን መታሰር አለመታሰራቸውን ሳያረጋግጡ ዜናውን እንደ ማንኛውም ሰው ሰምቻለሁ እና እስከ ትናንት ጠዋት ድረስ ደግሞ በስልክ አግኝቻቸዋለሁ ብለዋል። በአንድ ወቅት ማን ነክቷቸው የሚባሉት ብዛት ያላቸው ልዑላንና ሚኒስትሮች በቁጥጥር ስር መዋላቸው ታዲያ ዓለም አቀፍ ኢንቨስተሮችን እንዳደናገጠ ታውቋል። ናይጄሪያ ውስጥ ባለፈው ወር የተጠለፉ አንድ ሚስዮናዊ መሞታቸውንና ሌሎች ሶስት እንደዚሁ ተጠልፈው የነበሩ ሚስዮናውያን መለቀቃቸውን የብሪታንያ መንግስት ገለጸ። ዩናይትድ ስቴትስ ቴክሳስ ውስጥ አንድ ቤተ ክርስቲያን ላይ ተኩስ ከፍቶ 26 ሰው የገደለውና ሌሎች ከ20 የሚበልጡ ያቆሰለው የ26 ዓመት ዕድሜ ያለው ዴቪን ኬሊ ጥቃቱን ለመፈጸም ምን እንዳነሳሳው ባለስልጣናት ክትትል እያደረጉ ነው።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን በዚሁ እንሰናበታችኋለን።
ነገ ማክሰኞ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ።